የምስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ዝግጅቱን አሁን ይጀምራል። ሳምንቱን ሙሉ እግዚአብሔር አምላካችን ከምህረቱና ከቸርነቱ ሳይቆጠብ ያንዳንዳችንን እየጠበቀንና ከቃሉ ማድም እየመገበን ለዚህች ለተወደደች ሰዓት ደርሰናልና ስሙን ከፍ ከፍ እናደርጋለን። እንደምን አመሻችሁ ክብራን አድማጮቼ። በዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ እንደተለመደው ተከታታዩን የመጽሐፈ መክብብን ጥናታችንን እንቀጥላለን ማለት ነው። በማስቀደም ግን እንደተለመደው ዝማሬን ጋብዛችሁ
ከጌታ ጋር ትኖኛል ከመለየ ሙሽራዬ ይበደኛል እወደዋለሁ ምስጢርና ካፈለማለሁ ወዶኝ ቀርባል ወደ ልቤ ረስናት ገባል ልቤ ሌላ ጌታ አያሻኝም እንደ እርሱ አይሆንልኝ ስሙ ይክበር ጌታዬ እኔ የግሌ መከታ ያወጣኛል እጆርኮ ያድነኛል ስሙ ይክበር ወንድም ጋሻዬ እርሱ ነው ታማኝ ባሌ ኢየሱስ ነው ከመከራ ያጸናኛል በደስታ ይሞላኛል ልቤን በፍቅሩ ያገልጣል ጠላቴን ከሞቴ አልተወምም ስሙን ጠርቼ አልተክበር ስሙ ይክበር የነጌታ የኔ የግሌ መከታ ከመከራ ያወጣኛል እጁን ልኮ ያድነኛል ስሙ ይክበር ስምባዬን ያፍሳል ከላጅናት ይበሳል ለዘላለም አይለይም ፍቅሩን ጊዜ አይለውተውም የድሆች አባት እርሱ ነው ቆስጦናን የቀመሰው መሪያችን ነው አለቃችን እናክብረው አባታችን ስሙ ይክበር የኔ ጌታ የኔ የግሌ ያወጣኛል እጆልኮ ያድነኛል ስሙ ይክበር ስሙ ይክበር የኔ ጌታ የኔ የግሌ መከታ ከመከራ ያወጣኛል እጆልኮ ያድነኛል ስሙ ይክበር
ስሙ ለዘላለም ይክበር ይመስገን ልዑል እግዚአብሔር አባታችን ሆይ ባለፉት ጊዜያት ሁሉ እነሆ አንተ እየመራህንና እየጠበከን እግሮቻችን በረገጡበት እግሮቻችንም በገቡበት ስፍራ ሁሉ በጎነት የአባትነትና የአምላክነት እጆች ተዘርግተውልን ከክፉ እየታደጉንና እየጠበቁን እግዚአብሔር ሆይ እንደገና ደግሞ በዚህች ምሽት በፊት እንድንሰበሰብ ታላቅ ምህረት ታላቅ በጎነት አድርገህልናልና እናመሰግንሃለን። አቤቱ ልዑል እግዚአብሔር አምላካችን ሆይ በዚህ ጊዜ ደግሞ በተሰበረ ልብ በፊትህ ቀርባለን። እያንዳንዳችን ለምን በፊትህ እንደተሰበሰብን አንተ ታውቃለህ። ጌታ ሆይ እንደ መሻታችን እንደ ፍላጎታችን መጠን እንድትገናኘን እንጂ ስብራታችንን አንካሳነታችንን እግዚአብሔር አምላካችን ሆይ ጎደሎነታችንን ሁሉ ሳትመለከት ይህንን ሁሉ ደግሞ እነሆ በአምላካዊ ፍቅርህ ደግሞ ጌታ ሆይ እያንዳንዳችንን እየጠገንክ ከቃልህ ማድ እየመገብከን ደግሞ መኖር ማደግ መጎልመስ መጠንከር እንድንችል እንድትረዳን እንለምንሃለን። ጌታ ሆይ ሰለሞን ቆንጆ ቆንጆ ሴቶችን በጎኑ በማስቀመጥ እርካታን ለማግኘት ፈለገ። ሀብትንም እንዲሁ በማካበት እርካታን ለማግኘት ፈለገ። ብዙ ንብረቶችንም አጠራቀመ። እግዚአብሔር ሆይ ብዙ ዕውቀትና ፍልስፍናንም አበዛ። ነገር ግን በዚህ ሁሉ ውስጥ እርካታን ማግኘት አልቻለም። የእርካታ ሁሉ ምንጭ የሰላም ሁሉ መሠረት አንተ ነህና እግዚአብሔር አምላካችን ሆይ በመናየው አይናችን በሚጎመጀው ልባችንም በሚያስበው ግዚያዊ ነገር እነሆ ራሳችንን አሳልፈን እንዳንሰጥ አንተ እንድትጠብቀን እንለምንሃለን። ከቃልህ እግዚአብሔር አምላካችን ሆይ እንደተማርነው በአንተ ማደግ በአንተ መጎልመስ በአንተ መጠንከር እንድንችል አንተ እርዳን። በዛሬው ምሽት ደግሞ ከቃልህ ማድስ እንማርሳለ እግዚአብሔር አምላካችን ሆይ አስተማሪውን መንፈስ ቅዱስ ልካ አስተምረን። ጌታ ሆይ ድካማችንንም ሁሉ እርሳ። ስላከበርከው በቀኝህም ስላስቀመጥከውና እነሆ ዓለምን ስላዳንክበት በአንድ ልጅ ስም አሜን። አድማጮቼ በትላንትናው ምሽት ክፍለ ጊዜ ጥናታችን ሰፋ አድርገን ከምዕራፍ 9 የተመለከትነው ከመልካም ሥራው የሕይወት ርካታን ማግኘት ሙከራ ስለሚያደርግ ሰው እንዲህም ያለው ሰው መልካምን በማድረግ በእግዚአብሔር ዘንድ ተቀባይነትን የሚያገኝ ይመስላል ካልን በኋላ አለፍ ብለን እስካልሰረቅኩ እስካላመነዘርኩና እስካልገደልኩ ድረስ ደህንነትን የማላገኝበት ምክንያት የለም፣ ከዚህም በላይ ለደህንነቴ በርትቼ መስራት አለብኝ የሚል አስተሳሰብ አለው። በጠንካራ መመሪያ ሕይወቱን መምራት ይፈልጋል። ይህ ሰው ይሁን እንጂ ያሰበውን ወይም የጠበቀውን እርካታ ግን አያገኝበትም ብለን ይህንን ትምህርት አንድ ሁለት እያል መመልከታችን የሚታወስ ነው። በዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ የዚህን ቀጣይ ዘንላችሁ ቀርበናልና ለጥናታችን ያመቸን ዘንድ መለስ ብለን ከቁጥር 10 በመነሳት ትምርቱን አንድ ባንድ እንመለከታለን። ስለዚህ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ መጽሐፈ መክብብ ምዕራፍ 9 ቁጥር 10ን ተመልከቱ። መክብብ ምዕራፍ 9 ቁጥር 10 ይላል። አንተ በምትሄድበት በሲኦል ሥራና ሐሳብ ዕውቀትና ጥበብ አይገኙምና እጅህ ለማድረግ የምታገኘውን ሁሉ እንደ ኃይል አድርግ ይላል። ሰለሞን የሚናገረው ሥጋዊ አካልን በተመለከተ ብቻ እንጂ ነፍስን በተመለከተም አይደለም። ሞት የሕይወት ማክተሚያ አይደለም ብለን በትላንትናው ምሽት ክፍለ ጊዜ ጥናታችን መመልከታችን የሚታወስ ነው። እኔም ተመለስኩ ይላል ቁጥር 11 ላይ። እኔም ተመለስኩ ከፀሐይ በታችም ሩጫ ለፈጣኖች ሰልፍም ለሃያላን እንጀራም ለጠቢባን ባለጠግነትም ለአስተዋዮች ሞገስም ለአዋቂዎች እንዳልሆነ አየው። ጊዜና ድል ግን ሁሉን ያገኛቸዋል ሲል ይናገራል። ከእግዚአብሔር ውጪ ላለ ሰው ሁሉም ነገር የጊዜና የድል ጉዳይ ሆኖ ይታያል። ስለሆነም ምንም ቢያደርግ ሁኔታውን መለወጥ እንደማይሆንለት ያስባል። እስቲ ደግሞ ቁጥር 12ን እንመልከት። ሰውም ጊዜውን አያውቅም። በክፉ መረብ እንደ ተጠመዱ አሳዎች በወጥመድም እንደ ተያዙ ወፎች እንዲሁ የሰው ልጆች በክፉ ጊዜ በድንገት ሲወድቅባቸው ይጠመዳሉ ይላል። ሕይወታችን የሚወሰነው በጊዜና በድል ብቻ ከሆነ ልክ በመረብ እንደ ተያዘ አሳ ምንም ማድረግ አንችልም ማለት ነው። እጣ ፈንታችንን ወይም የአርባ ቀን እድላችንን መለወጥ አንችልም ማለት ነው። ታናሽ ከተማ ነበረች። ጥቂት ሰዎችም ነበሩባት። ታላቅ ንጉሥም መጣባት፣ ከበባትም፣ ታላቅ ግንብም ሰራባት ይላል። ቁጥር 14ን ይመለከቷል። ፍትህ እንዲስተካከል ሕግና ሥርዓትም እንዲሰፍን የተቻለንን ሁሉ ብናደርግ እንኳ ታላቅ ንጉሥ ማለትም አምባገነን መሪ ሊነሳ ይችላል። እስቲ አሁን ደሞ አለፍ ብለን ቁጥር 15ን እንመልከት። ጠቢብ ድሃ ሰውም ተገኘባት፣ ያቺንም ከተማ በጥበብ ዋዳናት፣ ያን ድሃ ሰው ግን ማንም አላሰበውም ይላል። ያቺን ከተማ ያዳናት ሰው ማን ነበር? ጥበብ የሚባል ሰው ነበር። ጥበብ ደግሞ ሌላው የክርስቶስ ስም እንደሆነ ከዚህ ቀደም በስፋት ተመልክተናል ተምረናልም። ወደዚህ ምድር የመጣው ዳና ምስኪን ሆኖ ነበር ጌታችን ኢየሱስ ክርስቶስ። ባንድ ወቅት ስለራሱ ሲናገር ለቀበሮች ጉድጓድ ለሰማይም ወፎች ማደር ያላቸው የሰው ልጅ ግን ራሱን የሚያስጠጋበት የለውም ብሎ ነበር። ማቴዎስ ምዕራፍ 8 ቁጥር 20ን ተመልከቱ። 16 እና 17ን አለፍ በሉና ተመልከቱ። እኔም ከኃይል ይልቅ ጥበብ ትበልጣለች፣ የድሃው ጥበብ ግን ተናቀች፣ ቃሉም አልተሰማችም አልኩ። በሰነፎች መካከል ከሚጮው ከገዢው ጩኸት ይልቅ የጠቢባን ቃል በጸጥታ ትሰማለች ይላል። በመጨረሻ የጌታ ኢየሱስ ክርስቶስ ቃል ማሸነፉ የታወቀ ነው። ዛሬ በዓለማችን የተለያየ አይነት ድምጽና ቃል እየሰማን ነው። ጌታ ወደዚህ ዓለም ሲመጣ ግን ቃሉ በምድር ሁሉ ይሰማል። ጌታ የተመሰገነ ይሁን። ቁጥር 18ን አለፍ በሉና ተመልከቱ። ከጦር መሳሪያዎች ይልቅ ጥበብ ትሻላለች፣ አንድ ኃጢአተኛ ግን ብዙ መልካምን ያጠፋል ይላል። በዚህ ምዕራፍ የተናገረውን ሁሉ ከጦር መሳሪያዎች ይልቅ ጥበብ ትበልጣለች በሚለው አጠቃሎታል። ከአቶሚክ ኃይል ይልቅ ኢየሱስ ክርስቶስ ይበልጣል። ወገኖቼ ኢየሱስ ክርስቶስ አቻና እኩያ በኃይሉም በግዛቱም በስልጣኑም ተወዳዳሪ የማይገኝለት አምላካችን ነው። እኔ እውነቴን ነው የምላችሁ፣ ኢየሱስ ክርስቶስ ሁሉንም ነገር ጸጥ ማሰኘትን ያውቅበታል። ሁሉንም ነገር ማሸነፍን ያውቅበታል። ዛሬ ምናልባት ኃያል ነው፣ ድንቅ ነው፣ እንዲሁም ደግሞ ግሩም ነው ብለን አፋችንን እነሆ ያዘጋን ነገር ቢኖር ኢየሱስ ክርስቶስ እርሱን ዝቅ አድርጎ ይመለከተውና ይረግጠዋል። እኛን ያስፈራራን፣ እኛን ያስደነገጠን አምላኬ ሆይ ምን ይሻለኛል ብለን እነሆ ወደ እርሱ የተጣራንበትና ያለቀስንበት ነገር እጅግ ታላቅ ነው ብለን እኛ የምንሰጋበትን ነገር ኢየሱስ ክርስቶስ እንደ ቂጣ ገልብጦ መጣልን ያውቅበታል። ስሙ ለዘላለም ይክበር ይመስገን። ወገኖቼ በዚህ አምላክ ታመኑ። የሰው ልጅ ሳይንስም ማለቴ ነው ባስገኘው ነገር ብዙም አትጨነቁ፣ ብዙም ደግሞ አትናወጡ። ይህንን ሁሉ እግዚአብሔር አንድ ቀን ያጠፋዋልና። ይህ መልካምም አይደለም፣ የሰው ግኝት ወይም ደግሞ የሰው ሥራ መጥፎ ነው ማለቴም አይደለም። ነገር ግን ሕይወታችንን መውሰድና ሕይወታችንንም መቀየር እምነታችንንም ደግሞ እንዲሁ ዝቅ ማድረግና ዐይናችንን ከኢየሱስ ክርስቶስ ላይ ማንሳት የለበትም። ዐይናችን ማረፍ ያለበት በልጁ በኢየሱስ ክርስቶስ የመስቀል ፍቅር ላይ ነው። አንድ ኃጢአተኛ ግን ብዙ መልካምን ያጠፋል። በቀጥታም ይሁን በተዘዋዋሪ ያንድ ሰው ሕይወት በሌሎች ላይ የሚያሳድረው ተጽዕኖ ይኖራል። ተጽዕኖው በክፉ አቅጣጫ ከሆነ ደግሞ የሚያስከትለው ምጥፋት የዚያኑ ያክል ከባድ ይሆናል ማለት ነው። አዳም ባደረገው ኃጢአት መላው የሰው ልጅ ተበክሏል። አካን ባደረገው በደል የእስራኤል ሕዝብ በጦር ሜዳ ተዋርዷል። ድል ከማግኘታቸው በፊት አካን ስለ በደሉ ቅጣቱን ማግኘት ነበረበት። በሮብዓም ኃጢአት የእስራኤል መንግሥት ተከፋፍሏል ወይም ደግሞ ተከፍሏል። ሐናንያና ሰጲራንም ብትመለከቱ በፈጸሙት ኃጢአት የመጀመሪያው ነውር በቤተ ክርስቲያን ውስጥ ታይ። ዛሬም ቢሆን ቤተ ክርስቲያን ወገኖቼ በተለያዩ ነውሮች እየተከሰሰች ነው። እግዚአብሔር ቤተ ክርስቲያናችንን ይመለከት ዘንድ ወገኖቼ በየቤታችሁ ጸሎትን ማድረግ አትተው። ዛሬ ያለ ቤተ ክርስቲያን ፈቃድ የሚጋቡ ስንቶች ወጣቶች አሉ። ዛሬ ያለ ቤተ ክርስቲያን ዕውቅና የሚፈጸሙ ጋብቻዎች ብቻ ሳይሆን ስንት ርኩስ ነገሮች ሲደረጉ ይታያሉ። እኔ አንዳንድ ጊዜ ከዓለማውያንና ከእግዚአብሔር ልጆች መለየት የሚያቅተኝ ደረጃ ላይም ደርሳለሁ። ማንም እንሁን ምንም እኔና እናንተም በሌሎች ሕይወት ተጽዕኖ ይኖረናል። ማንም ለራሱ የሚኖር ለራሱም የሚሞት የለምና። ሮሜ ምዕራፍ 14 ቁጥር 7ን ተመልከቱ። ሮሜ 14 ቁጥር 7 እያንዳንዱ ሰው በሕይወቱ የሚያስተላልፈው መልእክት አለው። በሕይወታችን ለሌሎች ቆንጆ መስካሪዎች እንሆናለን ወይንም ደግሞ እንቅፋት ሆነን ልንገኝም እንችላለን። ወገኖቼ በመናደርገው ነገር ስንወጣና ስንገባ በየስፍራው ሁሉ ማለቴ ነው በየመስሪያ ቤታችን ብቻም አይደለም በትምህርት ቤታችን ብቻም አይደለም በተለያየ በገቢያም ሁኔታ ስንወጣና ስንገባ ራሳችንን እንደ እግዚአብሔር ሰው እንጠብቅ ራሳችንን እንደ እግዚአብሔር ሰው እናንጽ እግዚአብሔር ደግሞ ይርዳን እያንዳንዳችን ባኗኗሯችን እየሰበክን ነው የምንሰብከው በቁጥራናሳ ለሆኑ ሰዎች ሊሆን ይችላል ያም ሆነ ይህ ግን በሕይወታችን ለሚያዩን ሰዎች ሁሉ እየሰበክን ነው ለቤተሰቦቻችን እየሰበክን ነው ይህን ስል ያንድ አባት ታሪክ ትዝ ይለኛል ይህ አባት ግቢ ውስጥ ባለ ጎተራ አረቄ ያለበት ደንበጃን ወይም ደግሞ ጋሎን ያስቀምጣል ይህ ሰው በየማለዳው ወደ ጎተራው እየሄደ እየተደበቀ ማለት ነው እዚያው ካለው አረቄ ይጎነጭለታል ወይም ደግሞ ይጣጣል ሰዎች እንዳያዩት ነው እንግዲህ ጎተራ ውስጥ የደበቀው ማለት ነው አንድ ቀን እንደ ልማዱ አረቄውን ለመጎንጨት ወይም ለመጠጣት ወደ ህሉ ጎተራ ሲሄድ ከኋላው ድምጽ ይሰማል ያ ድምጽ የሌላ ሰው ማለትም የትንሹ ልጅ ድምጽ ነበር የራሱ ማለት ነው የተደናገጠው አባት አንተ እዚህ ምን ታደርጋለህ ወዴት እየሄድክ ነው በማለት ልጁን በጥያቄ ያደናግረዋል ያፋጥጣዋል ልጁም አንተን እየተከተልኩ ነው ሲል ይመልስለታል ይህን የሰማው አባት ያንን አረቄ ሙሉ ደንበጃን አውጥቶ ያፈሳል ይጥለዋል ምክንያቱም ልጁ በአረቄ ሱሰኛነቱ እንዲከተለው አልፈለገምና ልጁ እንደርሱ ሰካራም እንዲሆን አባትየው አልፈለገምና ወዳጆቼ ወደዳችሁም ጠላችሁ ልጆቻችሁ ፈለጋችሁን ይከተላሉ እናንተ የሆናችሁትን ነገር ይሆናሉ ምናልባትም ይህን የምታዳምጡ አገልጋዮች ልትሆኑ ትችላላችሁ ሰዎች ምን ያህል በምትሰብኩት እውነተኛ እንደሆናችሁ ምን ያህል በምትናገሩት እንደምታምኑ ምን ያህል እንደምትኖሩበት ይከተለዋችኋል ምን ያህል እግዚአብሔርን እንደምትፈሩም ይከታተላችኋል እንደምታውቁት ፊሊጶስ ወንድሙ እንድሪያስን ወደ ጌታ አምጥቶታል እኛም ሰዎችን ወደ ጌታ እናመጣለን ወይም ከጌታ እናርቃለን ማለት ነው በሕይወታችን እንግዲህ በጌታ የተወደዳችሁ አድማጮቼ የዚህን የምዕራፍ 9 ትምህርት እዚህ ላይ እንገታና አሁን ደግሞ አጭር ዝማሬ ጋብዘናችሁ ከዚያ ወደ ምዕራፍ 10 ተሸጋግረን እግዚአብሔር የሚያስተምረንን ነገር አብረን እንመለከታለን።
አቤቱ እግዚአብሔር 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 ሰሰሩ ክርስቶስ ነው አይሳሳት የሚያሳምናክሩም ነው በምክሩ አቤቱ እግዚአብሔር 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 ሰሰሩ መካኒቱ ሰባት ወለደች ብዙ የወለደች ደከመች አቤት እግዚአብሔር 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 ፍጹም ነው አይሳሳት ሚያሳምላክ ከሳዳጆች ዋና የነበረ የሳውን ደንዳና ልብ ተሰፈረ አቤት እግዚአብሔር 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 ሰሰሩ ፍጹም ነው ሳሳም ሚያሳም ላኩሩ ናቡከደነጾር ሲቆራ ሰባት ዘመን እንደ ከብት ሰርበና አቤት እግዚአብሔር ሲያምላካችን አባታችን ሰሩ ፍጹም ነው አይሳሳትም የኛ አምላክ ዮሴፍ ተሸጣ
አው እግዚአብሔር በመክሩ አንድ ቀንም ተሳስቶ አያውቅም ወገኖቼ። አገኘው በዚህ ዝማሬ ስላገለገለን እግዚአብሔር ኑሮንና አገልግሎቱን አብዝቶ ይባርክ ይያልን። አሁን ደግሞ ወደ ምዕራፍ 10 ተሸጋግረን ጌታ ከዚህ የሚያስተምረንን አንድ ላይ በመሆን እንመለከታለን። ከዚህ ምዕራፍ የምንመለከተው ለዘብተኝነት ለፍትህ መጓደል ዋና ምክንያት መሆኑን ነው። ልብ በሉልኝ። ከዚህ ከምዕራፍ 10 የምንመለከተው ወይም አብረን የምንማረው ለዘብተኝነት ለፍትህ መጓደል ዋና ምክንያት መሆኑን ነው። ቁጥር 1 እንዲህ ይላል፣ የሞቱ ዝንቦች የተቀመመውን የዘይት ሽቱ ያገሙታል፣ እንዲሁም ትንሽ ስንፍና ጥበብንና ክብርን ያጠፋል ይላል። ሕይወት ይህን የሚያረጋግጡ ብዙ ገጽታዎች አሏት። አንድ ቀን ያደረግነው ጥፋት ለድሜ ልክ የሚዘልቅ ጸጸት ሊያስከትልብን ይችላል። አይደለም እንዴ? አዎ፣ አንድ ቀን የበደልነው ወይም አንድ ቀን ያጠፋነው ነገር እድሜ ልካችንን ሲበላን ሲጸጽተን ይኖራል። አንዲት የሞተች ዝንብ የተቀመመውን የዘይቱን ሽቱ ወይም ሽታውን ልታበላሽው ትችላለች። አንድ አባት ልጁ አስተዋይ እንዲሆንለት አመት ሙሉ ሊመክረው ይችላል። ከአንድ አጉል ጓደኛ ጋር ለአምስት ደቂቃ ብቻ በመሰለፉ ግን ያ ሁሉ ምክር እንዳልነበር ሊሆን ይችላል። ልጁም ይበላሻል ማለት ነው። ቁጥር 2ን ተመልከቱ። የጠቢብ ልብ በስተቀኙ ነው፣ የሰነፍ ልብ ግን በስተግራው ነው ይላል። ቀኝ እጅ የብርታት የጥንካሬ ምልክት ነው። ስለዚህ ልቡ በስተቀኙ ነው ሲባል የሚሰራውን ሁሉ በሙሉ ልቡ በሙሉ ብርታቱ ይሰራዋል ማለት ነው። የሚያደርገውን ሁሉ በቸልታ ያደርገውም እንደማለት ነው። ሰነፍ ግን ስራውን በቸልታና በዳተኝነት ስለሚሰራ አይባረክለትም። ወገኖቼ የምታደርጉትን ሁሉ በትጋት አድርጉት። እግዚአብሔርን የምታገለግሉ ከሆነ ልብ በሉ፣ እግዚአብሔርን የምታገለግሉ ከሆነ በሙሉ ልብና ደስ ብሏችሁ አገልግሉ እንጂ አታጉረምርሙ። ቁጥር 3ን ተመልከቱ። ደግሞም ሰነፍ በመንገድ ሲመላለስ እርሱ ልብ ይጎለዋል፣ የሚያስበውም ሁሉ ስንፍና ነው ይላል። የሰውን ማንነት ለማወቅ የግድ እኔ እንደዚህ ነኝ ብሎ እስኪነግረን መጠበቅ ላይኖርብን ይችላል። ምክንያቱም ሰው በሚናገረው ከአንደበቱ በሚወጣው ይታወቃል ይፈረጃልም። ቁጥር 4 ትዕግስት ታላቁን ኃጢአት ጸጥ ያደርጋልና የገዢ ቁጣ የተነሳብህ እንደሆነ ስፍራህን አትልቀቅ ይላል። የዚህ ዓለም ሰው የሌሎችን ድጋፍና ጭብጨባ ለማግኘት ሲል ብቻ ከአጓጉል ሰዎች ጋር ጓደኛ ይሆናል። መቋቋም ሲያቅተው ደግሞ መገዛትን ይመርጣል። ከፀሐይ በታች ያየሁት ክፉ ነገር አለ፣ እርሱም ከገዢ የሚወጣ ስህተት ነው። ሰነፍ በታላቅ ማዕረግ ተሾመ፣ ባለጠጎች ግን በተዋረደ ስፍራ ተቀመጡ። ባሪያዎች በፈረስ ላይ ሲቀመጡ መሳፍንትንም እንደ ባሪያዎች በምድር ላይ ሲሄዱ አየው ይላል። በዘመናችን ሲሆን የሚታየውም ይኸው ነው። አሁን ያነበብኩት ከቁጥር 5 እስከ 7 ባለው ክፍል ይገኛል። ኃጢአት ሲከበርና ሲወደስ ብዙ ጊዜ እንሰማለን። እስቲ ዙሪያችሁን ተመልከቱ። በአንድ ወቅት ኃጢአት እንደ ወራዳና ከንቱ ነገር ይታሰብ ነበር። ዛሬ ግን እንደ መልካም ነገር ሁሉ ግድያንና ወንጀልን በቴሌቪዥን በሬዲዮናችን እንሰማለን እናያለን። ጸያፍ የግብረ ሥጋ ግንኙነትን እንደ መልካም ማስታወቂያ በቴሌቪዥን ያቀርቡልናል። ብዙ ጊዜ እንሰማለን በራዲዮናችን ጆሮን የሚቀፍ ለሕሊናም የሚከብዱትን ብዙ ብዙ ብልግና ነገሮችንም መስማት ከጀመርን ውለን አድረናል። ወዳጆቼ ዛሬም እንደ ጥንቱ መክራችኋለሁ። ታናናሾች ወንድሞቼና እህቶቼ አሁንም በአባትነቴና በታላቅነቴ መክራችኋለሁ፣ እግዚአብሔርን ፍሩ። አዎ እግዚአብሔርን መፍራት ከኃጢአት መራቅ ነውና። እስከ እኩለ ሌሊት ድረስ በርትተህ ስለ ሠራህ ብዙ ገንዘብ ስላጠራቀምህ ብቻ ወገኔ ሆይ ነገር ሁሉ ይሳካልሃል ማለት አይደለም። ምክንያቱም ጎረቤትህ ያለ ብኩንና ከንቱ ሰው በሚሊዮን የሚቆጠር ብር በውርስ አግኝቶ አንተን ቁልቁል የሚመለከት ከበርቴ ሊሆን ይችላል። ከንቶች በፈረስ ሲሄዱ ብሎች በግራቸው ይቋጥናሉ የተባለውም በዚህ ምክንያት ነው። ቁጥር 8 ጉድጓድን የሚምስ ይወድቅበታል ቅጥርንም የሚያፈርስ እባብ ትነድፈዋለች ይላል። ወገኔ ሆይ የማደርገው ኃጢአት ይፋ ሳይወጣ ይኖራል ብለህ የምታስብ ከሆነ ወይንም ደግሞ የበደልከው ነገር ተሸሽገ ከሰው ተደብቀ ያደረከው ኃጢአት ይፋ ሳይወጣ ይኖራል ብለህ የምታስብ ከሆነ በጣም ተሳስተሃል። ውሎ አድሮ እግዚአብሔር እንደ ሥራ ይፈርድባል። ይህ ደጋግሜ የተመለከትኩት የእግዚአብሔር እውነት ነው። ድንጋይን የሚፈነቅል ይታመምበታል፣ እንጨትንም የሚፈልጥ ይጎዳበታል ይላል። በዚያ ዘመን አነጋገር ድንጋይን መፈንቀል ማለት የድንበርን ምልክት ማጥፋት ማለት ነበር። ይሁን እንጂ አዩኛ ላዩኝ በማለት አንድ ሰው የድንበር ማካለያ ምልክትን ነቅሎ ቢጥልም ወንጀሉ ግን ከእግዚአብሔር ተሰውሮ አይቀርም። ሰው የዘራውን መልሶ ያጭዳል። በምንፈጽመው በደል እኛው ራሳችን እንጎዳበታለን። ለዚህም ነው እግዚአብሔር በቀልን ለርሱ እንድንተውለት እንጂ እኛ ራሳችን እንዳንበቀል የሚነግረን። ሮሜ ምዕራፍ 12 ቁጥር 19ን ተመልከቱ። ብረት ቢደነዝዝ ሰውም ባይስለው ኃይልን ሊያበዛ ይገባዋል፣ ጥበብ ግን ሥራውን ለማከናወን ትጠቅመዋለች ይላል። ይህ የዛሬው የመጨረሻ ጥቅሳችን ነው ማለት ነው። አንድ ብረት በደለደመ ቁጥር የማይሳል ከሆነ ውጤታማ ሥራ መስራት አይችልም። ብዙ ሰዎች ግን የተዋጣና የተቃና ሥራ ለመስራት ሕይወታቸውን አያዘጋጁም። አንድ ጊዜ አንድ ወጣት ወደ እኔ መጥቶ እግዚአብሔር ለስብከት አገልግሎት እንደጠራውና አገልግሎቱንም ለመፈጸም እንዲያስችለው አቋራጭ መንገድ እንደሚፈልግና ይህንንም አቋራጭ መንገድ እንድጠቁመው ጠየቀኝ። እኔም የኔ ወንድም በርግጥ ጌታ ለወንጌል ሰባኪነት እንደጠራ የምታስብ ከሆነ በትክክለኛው መንገድ ራስህን አዘጋጅ። የወሰደውን ጊዜ ቢወስድም በፍጹም አቋራጭ መንገድ አትፈልግ በማለት ነበር የመከርኩት። ምንም እንኳን ወገኖቼ ያልተለመደና እንግዳ መጽሐፍ ቢሆንም መጽሐፍ መክብብ ሕይወትን በተመለከተ የሚያስጨብጠን ቁም ነገር እንዳለው ፈጽሞ መዘንጋት የለብንም። እግዚአብሔር አምላካችን አስተዋይ ልቦናን ለእያንዳንዳችን ይፍጠርልን።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።